የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ መጋቢት 11 2016 ዓ ም ስርጭታችን ጀመረ። በህቡ ሲንቀሳቀሱ የነበሩ 50 ተጠርጣሪዎችን በቁጥጥር ስር መዋሉን የኢትዮጵያ መንግስት ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ጉዳዩን በመከታተል ላይ መሆኑን ለአሜሪካ ድምፅ ገልጿል።
እኛ ጋር እስካሁን በቤተሰብ በኩል የቀረበ አቤቱታ የለፈታና ግን ኮሚሽኑ ያው በሰምቶታል እንደማንኛውም የተሰጠውን መግለጫ። ስለዚህ አኮርዲንግሊ ክትትል የምናደርገው ጉብኝት ላይ ምናምን ሄደ የሁል ጊዜ የምንሰራውን ማለት ነው ያያያዝ ሁኔታን ማለት ነው ኮንቲኒት እንዲሄድ በቃለን።
የኢትዮጵያ ሰብአዊ መብት ኮሚሽን ባልደረባ የሆኑት ሰላማዊ ግርማይን ነው ቀደም ብለን የሰማናቸው። ዝርዝሩ በምሽቱ ተካትቷል። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችም እንዲሁ በምሽቱ ይደመጣሉ። እንደምናምሽታችኋል፣ እንደምንውላችኋል አድማጮቻችንና ተመልካቾቻችን። ዛሬ ምሽት ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ ደግሞ ብርሃን ኃይሉ አብራናለች። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን አጫጭር የዓለም ዜናዎች እናሰማችሁ። ደረጀ ደስታ ይጠብቃችኋል።
ጤና ይስጥልን አድማጮች፣ በድጋሚ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ደቡብ ሱዳን በከባድ የሙቀት ንዳድ የተነሳ ትምህርት ቤቶችን ዘጋች። በደቡብ ሱዳን የተነሳው ከፍተኛ የሙቀት ንዳድ መንግስት ለሁለት ሳምንታት ትምህርት ቤቶችን እንዲዘጋ አስገድዶታል። መንግስት ውሳኔውን ያሳለፈው በአገሪቱ ከፍተኛ ሁከት፣ የአየር ንብረት ለውጥና በቅርቡ ከሱዳን ድንበር አሳብረው የመጡ ፍልሰተኞች ቁጥር በጨመረበት ሁኔታ ውስጥ ነው። የጁባ ነዋሪዎች ሙቀቱን ለመቋቋም ለበረዶና ውሃ ከፍተኛ ወጪ እንዲያወጡ ተገደዋል። ከፍተኛ በሆነው ንዳድ ውስጥ መደበኛ ትምህርትን ማካሄድ የማይቻል መሆኑን ለሮይተርስ የተናገሩት የጁባ ትምህርት ቤት ርዕሰ መምህር አንቶኒ ሞ አላሚን ጨምሮ ለትምህርት ቤቱ መዘጋት የትምህርት ባለሙያዎችን ድጋፍ አግኝቷል። ሙቀቱ እጅግ በጣም ከባድ ነው፣ የትምህርት አሰጣጡን በእጅጉ ይጎዳል የሚሉት አላሚን፣ ምክንያቱም በዚህ ጊዜ በክፍሉ ውስጥ መቀመጥ አይችሉም፣ ልጆች በክፍሉ ውስጥ በላብ ይጠመቃሉ፣ አስተማሪዎችም እንዲሁ ላብ በላብ ይሆናሉ፣ መማሪያ ክፍሉ ውስጥ ያሉት ልጆች ብዙ ናቸው፣ መጨናነቅ አለ። ያ ከሙቀት ጋር ምን ማለት እንደሆነ ታውቃላችሁ ብለዋል። ወላጅና የአካባቢው የጋሪ ሾፌር የሆኑት ኢማኑኤል ቢዳል ማርቲን ስለ መንግስት ውሳኔ የተደባለቀ ስሜት አላቸው። ወደ 45 ዲግሪ ሴንቲግሬድ ሊደርስ ይችላል ተብሎ ከሚጠበቀው የሙቀት መጠን ልጆቻቸው የተጠበቁ መሆኑን እፎይታ ቢሰጣቸውም ቤት የሚውሉ ልጆቻቸውን የሚጠብቅላቸው ሰው ባለመኖሩ ግን ጭንቀት ያደረባቸው መሆኑንም ገልጸዋል። የደቡብ አፍሪካ ገዢው ፓርቲ አዲሱ የዙማ ድርጅት ከምርጫው እንዲታገድ ጠየቀ። የደቡብ አፍሪካ ገዢ የአፍሪካ ብሔራዊ ኮንግረስ ፓርቲ ኤኤንሲ አዲስ የተፈጠረውን ተፎካካሪ ፓርቲ ከግንቦቱ ምርጫ በፊት እንዳይወዳደር ለማስቆም ወደ ፍርድ ቤት አምርተዋል። በቀድሞ ፕሬዚደንት ጃኮብ ዙማ የሚደገፈውና አዲስ የተቋቋመው ተቃዋሚ ፓርቲ ሙኮንቶ ዌሲዝዌ ወይም በአጭር ስሙ ኤምኬ ተብሎ ይታወቃል። አዲሱ ፓርቲ በኔልሰን ማንዴላ የተመሰረተውና አፓርታይድን የተዋጋ ኋላም ሰላማዊ ትግል ከተሸጋገረ በኋላ በኤኤንሲ የታገደውንና የተበተነውን ኤምኬ የሚለውን የታጣቂ ክንፍ መጠሪያ ስም በመጠቀም በአዲስ መልክ መደራጀቱም ገዢውን ፓርቲ ኤኤንሲን አስቆጥተዋል። እንደ አውሮፓ አቆጣጠር ግንቦት 29 የሚካሄደው ሀገራዊ ምርጫ ከመቼውም ጊዜ በላይ ከፍተኛ ፉክክር እንደሚደረግበት የዳሰሳ ጥናቶች ያመለክታሉ። እንደ አውሮፓ አቆጣጠር በ1994 በአገሪቱ የዲሞክራሲ ስርዓት ከጀመረ በኋላ የአፍሪካ ብሔራዊ ኮንግረስ ፓርቲ ለመጀመሪያ ጊዜ ከ50% ያነሰ ድምፅ እንደማያገኝ ይገመታል። ከትናንት በስቲያ ሰኞ ወደ ምርጫ ፍርድ ቤት ያመራው ገዢው ፓርቲ ኤኤንሲ አዲሱ ኤምኬ ፓርቲ ባለፈው ዓመት መጨረሻ በምርጫ ኮሚሽኑ ሲመዘገብ አስፈላጊውን መስፈርት አላሟላም በማለት ተከራክሯል። አዲሱ ፓርቲ በግንቦቱ ምርጫ እንዳይሳተፍ ከተከለከለ ከምርጫው በፊት ሁከት ሊፈጠር ይችላል ሲል አስፈራርቷል። የፍልስጤማውያን በእስራኤል የአየር ጥቃት ለተገደሉት ሐዘናቸውን እየገለጹ ነው። ፍልስጤማውያን ሐዘንተኞች በጋዛ ከተሞች በሚገኙ 3 የስደተኛ መጠለያ ካምፖች በእስራኤል የአየር ጥቃት የተገደሉ 30 ሰዎችን ዛሬ ረቡዕ ማዕከላዊ ጋዛ የሚገኝ ሆስፒታል ደጃፍ ተሰብስበው በጸሎት ሸኝተዋል። የሟቾቹ አስክሬን በአህዮች በሚጎተቱ ጋሪዎች ተጭኖ ለቀብር ከመወሰዱ በፊት ሐዘንተኞቹ በተሸፈኑ አስክሬኖች ላይ ተደፍተው ሲጸልዩ አሶሲየትድ ፕሬስ የቀረጸው የቪዲዮ ምስል አሳይቷል። ትላንት ማክሰኞ ማምሻው ላይ ከከተማ ውስጥ በሚገኝ ኑሴራት የስደተኞች መጠለያ ካምፕ ውስጥ የነበረውን የቤተሰብ መኖሪያ ቤት ባወደመው የአየር ጥቃት 5 ሴቶችና 9 ሕፃናትን ጨምሮ 19 ሰዎች ተገድለዋል። በካምፕ ውስጥ በተፈጸመ ሌላ የአየር ጥቃት አንድ ሌላም ሰው ተገድሏል። በአቅራቢያው በሚገኝ የቡሬጅ መጠለያ ካምፕ በደረሰ ሌላም ጥቃት እንዲሁ 3 ሴቶችን ጨምሮ 8 ሰዎች ተገድለዋል። አስክሬኖቹ በማዕከላዊ ጋዛ ዋነኛው የሕክምና ተቋም ወደ ሆነው ወደ አልአክሳ ሰማዕታት ሆስፒታል መወሰዳቸውን የዘገበው የአሶሲየትድ ፕሬስ ጋዜጠኛ አስክሬኖቹ ገብተው በሆስፒታሉ መዛግብት ሲሰፍር መመልከቱን ገልጿል። ኑሴራትና ቡሬጅ ካውኒቷ እስራኤል አመሰራረት ጋር ተያይዞ ከተነሳው ጦርነት በመሸሽ እንደ አውሮፓ አቆጣጠር በ1948 ወደ 700 ሺህ የሚገመቱ ፍልስጤማውያን ስደተኞች ከቤት ንብረታቸው ከተፈናቀሉበት ጊዜ ጀምሮ ስደተኞች ጥቅጥቅ ብለው ከሚኖሩባቸው በርካታ የመጠለያ ካምፖች መካከል የሚገኙ ናቸው። ዛሬ 2.3 ሚሊዮን ከሚሆነው የጋዛ ሕዝብ አብላጫውን ቁጥር የሚይዙት እነዚያ ቀደምቶቹ ፍልስተኞችና ተወላጆቻቸው መሆናቸውን ዘገባው አመልክተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ብሊንከን ለተጨማሪ ግፊት ወደ መካከለኛው ምስራቅ አመሩ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጋዛ የእስራኤል ሐማስ ጦርነት የተኩስ አቁም ስምምነት ለማስፈን በመካከለኛው ምስራቅ ለሚያደርጉት አዲስ ጥረት ዛሬ ረቡዕ ለመጀመሪያ ጉዟቸው ሳውዲ አረቢያ ገብተዋል። በተጨማሪም ከእስራኤል ባለስልጣናት ጋር ተገናኝተው ለመወያየት በመጪው አርብ ወደዚያው እንደሚያመሩ ብሊንከን ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ ብሊንከን በእስራኤሉ ጉብኝታቸው የሐማስን ሽንፈት ለማረጋገጥ ራፋህን ጨምሮ የሰላማዊ ሕዝብ ደህንነት የተጠበቀ በሚሆንበትና የሰብአዊ እርዳታውን በማያደናቅፍ መንገድ የእስራኤልን ሁለንተናዊ ደህንነት የበለጠ ማስጠበቅ በሚያስችል ሁኔታ ላይ ይወያያሉ ብሏል። ብሊንከን የቅርብ ጊዜ ጉብኝታቸው ግብፅንም ያካተተ ሲሆን 6ኛ ወሩን ያስቆጠረውን የእስራኤልና ሐማስን ግጭት ማስቆሙ አልተሳካም። ብሊንከን ከአረብ መሪዎች ጋር ስለነበራቸው ውይይት ለእስራኤል ባለስልጣናት እንደሚገልጹላቸው የውጭ ጉዳይ ሚኒስትሩ መግለጫ አመልክቷል። በጦርነቱ ከተገደሉት ሰዎች በተጨማሪ እንደ አውሮፓ አቆጣጠር ጥቅምት 7 ሐማስ በእስራኤል ላይ ባደረሰው አስደንጋጭ ጥቃት 1200 ሰዎች ሲሞቱ እስራኤል በጋዛ ባካሄደችው የአጸፋ እርምጃ 32000 የሚጠጉ ፍልስጤማውያን መሞታቸውን ከጋዛ ጤና ሚኒስቴር የተገኘው መረጃ ያመለክታል። በመጨረሻም የሚጣሉ የኤሌክትሮኒክስ ዕቃዎች በዓለም እየተከማቹ ነው። ልዩ ልዩ የኤሌክትሪክና የተጣሉ የኤሌክትሮኒክስ ቁሳቁሶች በዓለም ላይ ያለ ቅጥ እየተከማቹ መሆኑን የተባበሩት መንግስታት ዓለም አቀፍ የቴሌኮሙኒኬሽን ህብረትና የተባበሩት መንግስታት ድርጅት የስልጠናና ምርምር ማዕከል ባወጡት አዲስ ጥናት አመልክተዋል። ስጋት ሆነዋል የተባሉት ኢዌስት ወይም ኤሌክትሮኒክስ ቆሻሻ የሚል መጠሪያ የተሰጣቸውና ከሶኬቶቻቸው ወይም ከባትሪዎቻቸው ጋር የሚጣሉ እንደ ስልክ፣ ላፕቶፕ ወይም የኤሌክትሮኒክ መኪናዎች ከመሳሰሉት የሚወገዱ ቁሶች ናቸው። በአዲሱ ሪፖርት መሰረት እንደ አውሮፓ አቆጣጠር በ2022 ወደ 62 ሚሊዮን ቶን የሚጠጋ ኢቆሻሻ ወይም ውጋጅ የተመዘገበ ሲሆን ይህ አካሄድ የተቀለበሰ የሚሆን ቁሳቁሱን መልሶ የመጠቀም አዝማሚያ ስለመኖሩ የሚጠቁም ምልክት አለመታየቱ ተገልጿል። የተጣሉት መሳሪያዎች ሜርኩሪ ወይም ብዙም የማይገኙ የከርሰ ምድር ብረቶችን የመሳሰሉ አደገኛ ቁሶችን ሊይዙ እንደሚችሉም ተመልክተዋል። ከኤሌክትሮኒክስና ኤሌክትሪክ መሳሪያዎች የሚወገዱ ቆሻሻዎች ብዙ ጊዜ በአግባቡ እንደማይቀመጡ ተገልጿል። እንደ አውሮፓ አቆጣጠር በ2022 ተጥለው የተከማቹትን የኤሌክትሮኒክስ መሳሪያዎች መልሶና አድሶ ለመጠቀም የተደረገው ጥረት ከ22 ከመቶ ጥቂት እልፍ ያለ ብቻ መሆኑም ተጠቅሷል። የተጣሉ መሳሪያዎች መበራከታቸው ከፍተኛ ተጠቃሚነትን ጭምር የሚያሳይ በመሆኑ ውስን የጥገና አማራጮች እጥረትና የመሳሪያዎች አገልግሎት ዕድሜ አጭር መሆኑ መሆኑን የሚያሳይ ነው ተብሏል። የማህበረሰቡን ከፍተኛ የኤሌክትሮኒክስ ቁሶች ተጠቃሚ ማድረግ ቢኖርም ከነዚህ ቁሶች የሚወገዱና የሚጣሉ ቁሳቁሶችን በአግባቡ ለመያዝ የሚያስችል በቂ መሰረተ ልማት አለመኖሩን የተባበሩት መንግስታት ተቋማት ገልጸዋል። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲቪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው የተከታተላችሁ የምትገኙት። ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። በህቡ ሲንቀሳቀሱ የነበሩ 50 ተጠርጣሪዎችን በቁጥጥር ስር መዋሉን የኢትዮጵያ መንግስት ገልጿል። ተጠርጣሪዎቹ በአዲስ አበባና አካባቢው በትጥቅ የታገዘ ሁከትና ብጥብጥ ለመፈጸም ሲንቀሳቀሱ የነበሩ ናቸው ሲል የጸጥታና ደህንነት የጋራ ግብረ ኃይል አስታውቋል። በቁጥጥር ስር የዋሉት 50ዎቹ ተጠርጣሪዎች በአማራ ክልል ይንቀሳቀሳሉ ካላቸውና ጸረ ሰላም ኃይል ሲል ከገለጻቸው አካላት ጋር የህቡ ትስስር አላቸው በማለትም አክሏል ግብረ ኃይሉ። በጉዳዩ ላይ ከመንግስት አካል ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። ኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ጉዳዩን በመከታተል ላይ መሆኑን ለአሜሪካ ድምፅ ገልጿል። ኬኔዲ አባተ የጉዳዩን ዝርዝር ይነግረናል።
የጸጥታና ደህንነት የጋራ ግብረ ኃይል ትናንት ማክሰኞ መጋቢት 10 ቀን 2016 ዓ.ም ምሽት ላይ ባወጣው መግለጫ በቁጥጥር ስር አውያቸዋለሁ ያላቸውን 50 ተጠርጣሪዎች ዋና ማዕከሉን በአዲስ አበባና በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ በማድረግ የሚንቀሳቀስ የህቡ ቡድን አባላት ናቸው በማለት ወንጅሏል። ቡድኑ አንዳንድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ተከታዮችን በመጠቀም ተቋማትን መሰብሰቢያና ማደራጃ በማድረግ በህቡ ሲንቀሳቀስ እንደነበር አረጋግጫለሁ ሲልም አክሏል። በህቡ የተደራጀው ቡድን አባላት ናቸው የተባሉት 50ዎቹ ተጠርጣሪዎች በአዲስ አበባና አዋሳኝ አካባቢዎች በትጥቅ የታገዘ ሁከትና ብጥብጥ ለመፈጸም ሲንቀሳቀሱ ነበር ያለው ግብረ ኃይሉ በቁጥጥር ስር ውለዋል ያላቸውን ተጠርጣሪዎች ፎቶግራፍም ይፋ አድርጓል። የተለያዩ የጦር መሳሪያዎች እንዲሁም ለቡድኑ ቀለብ የሚውሉ ልዩ ልዩ የተከማቹ ግብአቶች፣ የተለያዩ ሀገራት የገንዘብ ኖቶች፣ የባንክ ደብተሮችና ሰነዶችም ተይዘዋል ሲልም የጸጥታና ደህንነት የጋራ ግብረ ኃይሉ አስታውቋል። ግብረ ኃይሉ ጸረ ሰላም ብሎ ከገለጸው በአማራ ክልል የሚንቀሳቀስ ኃይል ጋራ ቡድኑ የህቡ ትስስር በመፍጠርና ተልእኮ በመቀበል ይሰራል በማለትም ገልጿል። በዚህ ጉዳይ ላይ ተጨማሪ መረጃ እንዲሰጡን የጠየቅናቸው የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ የፌዴራል ፖሊስን እንድንጠይቅ ነግረውናል። የፌዴራል ፖሊስ ኮሚሽን ቃል አቀባይ አቶ ጄላን አብዲ ደግሞ በጸጥታና ደህንነት የጋራ ግብረ ኃይል በወጣ መግለጫ ላይ ኮሚሽኑ በተናጠል መረጃ መስጠት እንደማይችል ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በበኩሉ ጉዳዩን እንደሚከታተል አስታውቋል። የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል የሪጅን ዲሬክተር ሰላማዊት ግርማይ ለአሜሪካ ድምጽ በሰጡት አስተያየት እስካሁን ወደ ተቋሙ ከቤተሰቡ የመጣ አቤቱታ አለመኖሩን ተናግረዋል።
እስካሁን ቼክ ሳረግ ነበረ እኛ ጋር እስካሁን በቤተሰብ በኩል የቀረበ አቤቱታ የለም። በቃና ግን ኮሚሽኑ ያው በሰምቶታል እንደማንኛውም የተሰጠውን መግለጫ። ስለዚህ አኮርዲንግሊ ክትትል የምናደርገው ጉብኝት ላይ ምናምን ብዬ የሁልጊዜ የምንሰራውን ማለት ነው ያያያዝ ሁኔታን ማለት ነው። ኮንቲኒየስ ኢንጌጅመንት አለን እንደ ተቋም ማለት ነው። ያ ሬጉላር ስራ ስለሆነ ሁሌ ነው የምንሰራው። ግን አቤቱታ የሚያቀርቡ ሰዎች ሲኖሩ ግን ምርመራ ነው የምንሰራው። አቤቱታ ሲሆነ ማለት ነው ግለሰቦች የግለሰቦች ጉዳይ የተመለከተ ማለት ነው።
ተጠርጣሪዎቹ የሚገኙበት ስፍራ እንዳልታወቀም ዲሬክተሯ ሰላማዊት ግርማይ ገልጸዋል።
አዲስ አበባ ላይ ያለ ማቆያ የሉም። ማስ ዲቴንሽን አዲስ አበባ ላይ ሲሆን እንደዛ ነበር ብዙ ጊዜ የሚገቡት በመደበኛ ሁኔታ በአዲስ አበባ ፖሊስ በኩል እንዳልተያዙ ግን ያው ስትዛ እንዳልገቡ ቼክ አድርጌያለሁ። ያው የኛ ሪጅን ስለሆነ ማለት ነው። የግብረ ኃይሉ ግን ብዙ ጊዜ ቢያስይዝ እንግዲህ ከአስቸኳይ ጊዜ አዋጅ ጋር አያይዞ ስለሆነ የሚይዘው የተለያዩ ማቆያ ስለሆነ ያላቸው እነሱ ደግሞ የትኛው ጋር ይሄዱ እንደሚችሉ ያው ቼክ ለማድረግ ጊዜ ይወስዳል ማለት ነው። አሁን ሜቢ መደበኛ ያልሆነ ቦታ ከሆነ የተወሰዱት እሱን ኦብቪየስሊ እንከታተላለን። ምክንያቱም ፎርማል ዲቴንሽን ሴንተሮች ውስጥ መሆን ስላለበት ልክ ከዚህ በፊትም እንደምናደርገው ማለት ነው።
ከታሳሪ ቤተሰብ አባላት አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። የጸጥታና ደህንነት የጋራ ግብረ ኃይል በትራንቱ መግለጫው በቁጥጥር ስር ከዋሉት 50 ተጠርጣሪዎች ጋር የሚሰሩ የሴራው ዋነኛ ጠንሳሾች ናቸው ያላቸውን በውጭና በአገር ውስጥ የሚገኙ አካላት በስም ጠቅሷል። ከነዚህ መካከል ላለፈው አንድ አመት በእስር ላይ የሚገኙት ዶክተር ወንደሰና ሰፋ፣ ረዳት ፕሮፌሰር ሲሳያው ግቸውና ዮርዳኖስ ዓለም ይገኛሉ። ግብረ ኃይሉ በአማራ ክልል ካለው ወቅታዊ ሁኔታ ጋር በተያያዘ በርካታ ሰዎችን በአንድ ጊዜ በቁጥጥር ስር ማዋሉን ሲገልጽ የክልሉ ግጭት ከተጀመረ በኋላ የአሁኑ ለሁለተኛ ጊዜ ነው። በአማራ ክልል ህገ መንግስታዊ ስርዓቱን በማፍረስ ክልላዊ ስልጣንን በኃይል ለመያዝ በሀገር ውስጥና በውጭ ሀገራት በህቡ ተደራጅተውና ተቀናጅተው የሚንቀሳቀሱ ጽንፈኛ ኃይሎች አባላት ናቸው ያላቸውን ዶክተር ወንደሰና ሰፋን ጨምሮ 47 ተጠርጣሪዎችን መያዙን ባለፈው አመት ሚያዝያ 22 ነበር ይፋ ያደረገው። በዚህ ወንጀል ተጠርጥረው ክስ የተመሰረተባቸው እነ ዶክተር ወንደሰን ለአንድ አመት ያህል የክሱን ሂደት በመከታተል ላይ መሆናቸው ይታወቃል። በመንግስት ኃይሎችና በፋኖ ታጣቂዎች መካከል በአማራ ክልል ግጭት ከተቀሰቀሰ በኋላ በርካታ ሰዎች ከዚሁ ጋር በተገናኘ በተለያዩ ወንጀሎች ተጠርጥረው በቁጥጥር ስር መዋላቸው አይዘነጋም። በቁጥጥር ስር የዋሉት ተጠርጣሪዎች ታዲያ የአስቸኳይ ጊዜ አዋጁን ምክንያት በማድረግ ለፍርድ ሲቀርቡ አይስተዋልም። ይህ ሁኔታ እንደሚያሳስባቸው የአገር ውስጥና የውጭ ሰብአዊ መብት ተሟጋቾች በተለያዩ ጊዜያት መግለጻቸው ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተላለፈ የሚገኘውን የረቡዕ ምሽት ስርጭታችን ነው። ቀደም ብሎ ኬኔዲ አባቴ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በአማራ ክልል የሰሜን ሸዋ ዞንና የኦሮሞ ብሔረሰብ አስተዳደር ዞኖች አዋሳኝ ወረዳዎች የተቀሰቀሰው ማንነት ተኮር ግጭት መፍትሄ ሳያገኝ አንድ ሳምንት እንዳለፈው የአሜሪካ ድምፅ ያነጋግራቸው የተጎራባሾቹ የኤፍራታ ግድምና የጅሌ ጥሙጋ ወረዳ ነዋሪዎች አስታውቀዋል። ግጭቱ አድማሱን አስፍቶ ትናንት ማክሰኞና በዛሬው ዕለት በአጣዬ ከተማ ውስጥ ከባድ የተኩስ ልውውጥ እየተደረገ እንደሚገኝ ነዋሪዎች ገልጸዋል። በተኩስ ልውውጡ ከሁለቱም ወገኖች የበርካታ ሰላማዊ ሰዎች ሕይወት ማለፉን፣ ንብረት መዘረፉን፣ ቤቶችና ሰብሎች መቃጠላቸውን አስተያየት ሰጪዎች ተናግረዋል። ለዚሁ ጥቃት በሰሜን ሸዋ ዞን በኩል በመንግስት ኦነግ ሸኔ የሚለውን የኦሮሞ ነጻነት ግንባር ተጠያቂ አድርገዋል። የኦሮሞ ብሔረሰብ አስተዳደር ዞን አባ ገዳ ደግሞ ውጊያው ላይ የተሳተፉ የኦሮሞ አርሶ አደሮች ናቸው ይላሉ። የዚህን ጉዳይ ዝርዝር መስፍን አራጌ ያስደምጠናል።
በአማራ ክልል የሰሜን ሸዋንና የኦሮሞ ብሔረሰብ አስተዳደር ዞኖችን በሚያጎራብቱት አካባቢዎች ከስምንት ቀናት በፊት የተቀሰቀሰው ማንነት ተኮር ግጭት ለሰዎች ሞት፣ የአካል ጉዳትና የንብረት ውድመት ምክንያት እየሆነ ዛሬም መቀጠሉን አስተያየታቸውን ለአሜሪካ ድምጽ የሰጡ የአካባቢው ነዋሪዎች ተናግረዋል። መነሻው እርስ በርስ እያወነጃጀለ ያለው ይሄው ግጭት በተጎራባቾቹ የኤፍራታ ግድምና የቀወት ወረዳዎች ስር በሚገኙ የተለያዩ ቀበሌዎች ውስጥ ቀጥሎ እንደዋለ በደህንነት ስጋት ምክንያት ስማቸው በይፋ እንዳይጠቀስ የጠየቁ በኤፍራታ ግድም ወረድ የአላላ አካባቢ ነዋሪ ጠቁመዋል።
ጦርነቱ ከተጀመረ ዛሬ ስምንተኛ ቀኑ የለን ኩሪብሪ፣ ዋጮ፣ ነጌሶ፣ ሞላሌ እነዚህን አቃጥለዋል። ቤቶች በውስጡ የሚገኘውን ያርሶ አደሩን ዱቄት ሳይቀር በግ፣ ፍየል፣ ግመል፣ አህያ፣ ከብት ሳይቀር በሙሉ ወደ እነሱ ሙልጭ አድርገው ወስደዋል። እንዲሁ አላሸት የሚባል ሰው ገለውብናል። እኛ ክልል ላይ ገብቶ ማለት ነው። ይህንን ካደረጉ በኋላ እንደገና ህዝቡ ተሬ ወደሚባለውና ዘንቦ ወደሚባለው ቦታ ሸሽቶ ባዶውን የለበሰውን ልብስ ለብሶ በዚያ ተጠልሎ ይገኛል። በተከታታይ 18 ሰው ገለውብናል።
በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ የጠየቁ በኦሮሞ ብሔረሰብ አስተዳደር ዞን የሰንበቴ ከተማ ነዋሪ በበኩላቸው በተለያዩ የጅሌ ጥሙጋ ወረዳ አካባቢዎች የተኩስ ልውጥ መኖሩን ጠቁመው ሰብአዊ ጉዳት መድረሱንም አስታውቀዋል።
እንደ ጅሌ ጥሙጋ፣ ባርስሳ ቀበሌና ካራ ሌንጫ የሚባሉ እንዲሁም በመከና ወይም በአጣዬ ከተማ ዙሪያ በሚገኙ ቀበሌዎች ከትናንት ጀምሮ ተኩስ ነበር። ዛሬ ደግሞ በአጣዬ ከተማ በሙሉ ተኩስ አለ። ትናንት አንዲት ሴት እንዲሁም ግመልና ከብቶች ተመተው ነበር። ግጭቱ የቀጠለው በዚያ ምክንያት ነው። በግጭቱ አንድ ሰው ሲሞት ሁለት ሰዎች ደግሞ ቆስለዋል። ከቆሰሉት አንዱ ዛሬ ወደ አዳማ ሆስፒታል ተወስዷል። በዛሬው ግጭትም እስካሁን አራት ሰዎች እንደሞቱ እና ሶስት ሰዎች እንደቆሰሉ ተረጋግጧል። ዋናው ቅዳቸው የጅሌ ጥሙጋ ወረዳ ከተማ የሆነችውን ሰንበቴን እንይዛለን እናጠፋለን የሚል ነው። በአጠቃላይ ከ11 ቀናት በፊት በጅሌ ጥሙጋ ወረዳ የተቀሰቀሰው ግጭት እስከ ዛሬ ድረስ ቀጥሎ ነው ያለው።
ግጭቱ አድማሱን አስፍቶ ለሰላማውያን ሰዎች ሞትና ለበርካቶች መፈናቀል ምክንያት የሆነ ከባድ የተኩስ ልውውጥ ከትላንት ማክሰኞ ጀምሮ በሰሜን ሸዋ ዞን አጣዬ ከተማ እየተካሄደ እንደሚገኝ በደህንነት ስጋት ምክንያት ስማቸውን መናገር ያልፈለጉ የከተማዋ ነዋሪ ገልጸዋል።
ምንም ለመንገድ እየወጣ ነው። አሁን ማህበረሰቡ የተወሰነ የቀረው እየወጣ ነው። ሁለተኛ ቀን ይዟል። እነሱ የታጠቁ ኃይሎች ናቸው። ሸኔ ታጣቂ ቡድን እስካሁን 5 ሰዎች ሞቷል።
ወዴት እየሄዳችሁ ነው እናንተ?
እየሸሸ ወደ ገጠር ቀበሌ
ነው። የተኩስ ልውውጡ ነው።
ስማቸውን እንዳንጠቀም የጠየቁን ሌላው በኦሮሞ ብሔረሰብ አስተዳደር ዞን የሰንበቴ ከተማ ነዋሪ
ግጭቱ የጀመረው በዚያ ዓመት መጋቢት አንድ ቀን ነው። ይህም በጅሌ ጥሙጋ ኮላሽ በሚባል ስፍራ አንድ ሰው ገድለው ሁለት ሰዎችን አቁስለውና ከብቶችን ነድተው ሄዱ። በዚሁ መነሻ ግጭቱ ተስፋፍቶ እስከ ዛሬ ድረስ ቀጥሏል። ከባልች ቀበሌ እስከ ሰንበቴ ከተማና መከና አጣዬ ከተማ ድረስ በዛሬው ዕለት ጦርነት እየተካሄደ ነው። የዛሬውን ልዩ የሚያደርገው ታጣቂዎቹ ከሰሜን ሸዋ ተሰባስበው ራሳቸውን አደራጅተው ሌሊት በተሽከርካሪ ተጉዘው መጥተው ውጊያ መክፈታቸው ነው። በጣም ከባድ ነው። የዛሬውን ጉዳት ሳይጨምር ባለፉት 10 ቀናት ብቻ 29 ሰዎች ተገድለዋል። የተነዱ ከብቶችና የወደመው ሀብት በጣም ከፍተኛ ነው።
በኦሮሞ ብሔረሰብ አስተዳደር ዞን ነዋሪ በኩል የተሰነዘረውን አስተያየት የማይቀበሉት የአላላው አስተያየት ሰጭ ግን ጥፋት ካለ በሕግ መጠየቅ ይቻላል፣ እየሆነ ያለው ግን ከዚያ በተቃራኒ ነው ይላሉ። ችግሩ ስር የሰደደና መፍትሄ የሚያስፈልገው እንደሆነም አሳስበዋል።
አማራውን ሲያጠፋ በአማራው አጥፊውን መዞ ለሕግ ማቅረብ፣ በኦሮሞም ሲያጠፋ አጥፊውን መዞ ለሕግ ማቅረብ፣ ሰላም የሚያሰፍነው ይሄ ብቻ ነው። በሕግና በሽምግልና ነገሩ መክሰም አለበት። እነሱ የሚሉት ምንድን ነው? ከጨፋ ጀምሮ እስከ ሸዋሮቢት ድረስ የኦሮሞ ቦታ ነው። አጣዬ ከተማም የኛ ነች። አላላም፣ የመንተኬም፣ ብርቂቶም፣ ዋጮም፣ ሞላሌም በሙሉ ጠቅላላ ማየት የሁሉ በጨፋ የኛ ነው ነው የሚሉት። ይህንን መንግስት በትኩረት አይቶ ችግሩ ሊፈታ ይገባል።
የኦሮሞ ብሔረሰብ አስተዳደር ዞን አባገዳ አህመድ መሐመድ በግጭት ውስጥ የሚሳተፉትን ወገኖች በንግግር ለማቀራረብ እንዳልተቻለ አመልክተዋል።
መንገድ የለም። ከጅሌ ጥሙጋና አርጡማ ፋርሲ ወረዳዎች እንዲሁም ከዞን ጋራም መገናኘት አልቻልንም። ስለዚህ የሃይማኖት አባቶችና አባገዳዎች ተሰባስበው መፍትሄው ምንድን ነው ለማለት መንገዱ ተከፍቶ ለህዝቡ ምግብ ለማድረስ የቆሰሉትንም ወደ ሕክምና ለመውሰድ ጥረት እየተደረገ ነው። መንገዱ ከተዘጋ አንድ ወር ሊሆነው ነው። እኛም ሆነ መንግስታዊ አመራሩ ሄደን ለማየት አልቻልንም። ከአማራ ክልልም ታጣቂዎቹን ስለሚፈሩ ቀርቦ ለማነጋገርም አልተቻለም። እኛ ጋር ያሉትን ወሰናችሁን አልፋችሁ እንዳትሄዱ እያልን እየመከርናቸው ነው። አባገዳዎችም የሃይማኖት አባቶችም
በሰሜን ሸዋ ዞን በኩል ችግሩን በማባባስና በግጭቱ ውስጥ ቀጥተኛ ተሳታፊ በመሆን መንግስትና የአካባቢው ነዋሪ ኦነግ ሸኔ እያሉ የሚጠሩትን የኦሮሞ ነጻነት ሰራዊትን ተጠያቂ ያደርጋሉ። አባገዳ አህመድ መሐመድ ግን በዚህ አይስማሙም።
ወራኔ ብሊስማ ኦሮሞ ሴን ሶባ ኮኔ ቆቴ ብላ
ይህ ሐሰት ነው። የኦሮሞ አርሶ አደሮች እንጂ የኦሮሞ ነጻነት ሰራዊት አባላት አይደሉም። የኦሮሞ ነጻነት ሰራዊት እዚህ አልገባም። እየተዋጋ ያለው ነዋሪው ነው።
በተኩስ ልውጡ መካከል ለአፍታ በስልክ ያገኘናቸው የአጣዬ ከተማ ከንቲባ ተመስገን ተስፋ ከተማዋና ሕዝቡ በታጠቁ ኃይሎች ለጥቃት ተዳርገዋል ይላሉ።
እንግዲህ ያው ጥይቱ ይሰማል እያስባል አጣዬ ያው ተወሯል። አሁን ሰውም አልቋል። ወረራ ነው። ያው ብልሻው ነው። የሚችለውም ሞከረ፣ አለቀ።
ከማን ጋር ነው?
ከጎራባሽ ያው ሸኔ በለው እንግዲህ
ምንድን ነው መፍትሄ መሆን ያለበት?
መፍትሄማ መሆን ያለበት መንግስት ጠንካር ሆኖ እርምጃ መውሰድ፣ ተሁለቱም ችግር ያለበትን አካል እርምጃ መውሰድ ነው ያለበት እና ማስተካከል። በዚህ መንገድ ካልሆነ በስተቀር በሽሮሩ ያው እንግዲህ ሰውም አለቀ፣ የሆነ ሬሳ እየጎተት ነው፣ ምስለኛ እየተጎተተ ነው። እንግዲህ የትም አልሄደም፣ ገዛ ከተማው ላይ መጥቶ ነው ይሄ ሁሉ ጉድ ወረደበት። አስቸጋሪ ነው በጣም። እንግዲህ መንግስት ቢደርስልን ጥሩ ነው።
ከኦሮሞ ብሔረሰብ አስተዳደር ዞን በኩል መንግስት ጽንፈኛ የሚላቸውን የፋኖ ታጣቂዎች ተጠያቂ ሲያደርጉ፣ ከሰሜን ሸዋ ዞን በኩል ደግሞ መንግስት ሸኔ እያለ የሚጠራቸውን የኦሮሞ ነጻነት ሰራዊት ታጣቂዎች በውጊያ ላይ ቀጥተኛ ተሳትፎ አድርገዋል በሚል ይከሳሉ። ሁለቱም ታጣቂዎች ግን ሰላማውያን ሰዎችን ኢላማ እንደማያደርጉ በተለያዩ ጊዜያት ማስተባበላቸው አይዘነጋም። በኦሮሞ ብሔረሰብ ዞን የጅሌ ጥሙጋ ወረዳ ሚኒሻ ጽህፈት ቤት ኃላፊ አህመድ ሙሄ በተንቀሳቃሽ የእጅ ስልካቸው ላይ ብናገኛቸውም በአካባቢው አለመሆናቸውንና መረጃ እንደሌላቸው ነግረውን የስልክ መስመራቸው ተቋርጧል። ወደ ወረዳው አስተዳዳሪ አሊ ሰይድ፣ ወደ ኦሮሞ ብሔረሰብ ዞን ዋና አስተዳዳሪም ሆነ ወደ ዞኑ መንግስት ኮሚኒኬሽን ኃላፊ ያደረግናቸው የስልክ ሙከራዎች አልተሳኩልንም። ይህ ዘገባ እስከተጠናቀረበት ከምሽቱ 12 ሰዓት ድረስ ከአማራ ክልል መንግስት በኩል በጉዳዩ ላይ የተባለ ነገር የለም። የአጣዬ ከተማ ላለፉት 5 ዓመታት በተመሳሳይ ጥቃት ከ10 ጊዜ በላይ የመቃጠል አደጋ ማስተናገዷን መዘገባችን ይታወቃል። ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
መስፍን አራጌን ለቀደመው ዘገባ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፈውን የረቡዕ ምሽት ስርጭታችንን ነው። ወደ ቀጣዩ ዘገባ ስናቀና በምስራቅ ወለጋ ዞን ጊዳያና ወረዳ እንዶዴ ዲቾ ቀበሌ በርካታ ንጹሐን ዜጎች በመንግስት የጸጥታ ኃይሎች እንደተገደሉ የአካባቢው ነዋሪዎችና እናት ፓርቲ አስታውቀዋል። ተገደሉ ያላቸውን የአስር ሰዎች ዝርዝር በመግለጫ ያሰፈረው እናት ፓርቲ በአንድ የመከላከያ ሰራዊት አባል ላይ ባልታወቁ ታጣቂዎች የተፈጸመውን ግድያ ተከትለው የመንግስት ኃይሎች በወሰዱት እርምጃ ንጹሐን ነዋሪዎች እንደተገደሉ አስረድተዋል። ፓርቲው በስም ከጠቀሳቸው ሟቾች መካከል የሁለቱ እህት እንደሆኑ የተናገሩት አንዲት ወይዘሮ ወንድሞቼ ለክብረ በዓል በሄዱበት የአቦ ቤተ ክርስቲያን አቅራቢያ በመከላከያ ሰራዊት አባላት በተተኮሰ ጥይት ተገድለዋል ሲሉ ለአሜሪካ ድምፅ ገልጸዋል። በጉዳዩ ላይ ከመንግስት ኮሚኒኬሽን አገልግሎት ምላሽ ለማግኘት ያደረግነው ጥረት አልተሳካም። የዚህን ጉዳይ ዝርዝር ደግሞ አስቴር ምስጋና ይዛለች።
የእናት ፓርቲ የህዝብ ግንኙነት ኃላፊ አቶ ዳዊት ብርሃኑ ዛሬ ረቡዕ ከአሜሪካ ድምፅ ጋር በነበራቸው ቆይታ በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳያና ወረዳ አንዶዴ ልቾ ቀበሌ መጋቢት 7 ቀን 2016 ዓ.ም በርካታ ንጹሐን ሰዎች መገደላቸውን ከአካባቢው ነዋሪዎች ማረጋገጣቸውን ተናግረዋል። ለግድያው ተጠያቂ ያደረጉትም የመከላከያ ሰራዊት አባላትን ነው።
በምስራቅ ወለጋ ዞን ጊዳያና ወረዳ አንዶዴ ዲቾ ቀበሌ አርብ መጋቢት 6 ቀን 2016 ዓ.ም በቀኑ 9 ሰዓት ላይ ያልታወቁ ሰዎች በመከላከያ ሰራዊት አባል ላይ የፈጸሙትን ግድያ ተከትሎ የመንግስት የጸጥታ አካላት ግድያ የፈጸሙ ግለሰቦችን ፈልገው ለህግ ማቅረብ ሲገባቸው በአካባቢው የሚገኘው የመከላከያ ሰራዊት መጋቢት 7 ቀን 2016 ዓ.ም ቅዳሜ ቀን ጠዋት ላይ ከ2:30 እስከ 7 ሰዓት ባለው ጊዜ በእልህ በቀበሌው ነዋሪዎች ላይ በከፈተው ጥቃት ከ16 በላይ ንጹሐን ዜጎች በአሰቃቂ ሁኔታ መገደላቸውንም እንደዚሁ አካባቢ ነዋሪዎች ለመረዳት ችለናል።
የስም ዝርዝር ደርሶናል ያሉት አቶ ዳዊት ብርሃኑ ሌሎች 3 ሰዎችም እስካሁን የደረሱበት እንዳልታወቀ ጠቁመዋል።
ከነዋሪዎቹም የተጎጂዎችን የሟቾቹን ስምም ተቀብለን ይፋ አድርገናል። አቶ በላይነ ጌትነት፣ አቶ አወቀ ይበልጣል፣ አቶ ዳምጦ ስንቄ፣ አቶ ገበያው ካሴ፣ አቶ ሀብቴ አስናቀው፣ አቶ ሰናይ አስናቀው፣ እነዚህ ወንድማማቾች ናቸው። አቶ አየኝ ወንዴ፣ አቶ ምላርግ ታሰረ፣ አቶ ይበልጣል ካሳዬ እና አቶ ፋንታውን በቃ የተባሉ ሰዎች 11 የሚደርሱ ሰዎች ሊስታቸውንም እንደዚሁ ከመረጃ ምንጮቻችን መቀበል ችለናል። ሌሎች 3 ሰዎችም እንደዚሁ እስካሁን የት እንደደረሱ አለመታወቃቸውንም ከመረጃ አቀባዮቻችን ለመረዳት ችለናል።
ስማቸውን በሚስጥር እንድንይዝ የጠየቁን አንዲት ወይዘሮ ደግሞ ስማቸው ከተጠቀሱ ሟቾች መካከል ሁለቱ ታናናሽ ወንድሞቼ ናቸው ይላሉ። ስለ አሟሟታቸው ሁኔታም ሲያስረዱ ወንድሞቻቸው መጋቢት 5 ቀን ለተከበረው የአቡነ ገብረ መንፈስ ቅዱስ የንግስ በዓል በጊዳያና ወረዳ አንዶዴ ዲቾ ቀበሌ ሻሾበር ተብሎ በሚጠራው አካባቢ ወዳለው የጻድቁ ቤተ ክርስቲያን እንደሄዱ በተተኮሰባቸው ጥይት መገደላቸውን ተናግረዋል።
መጋቢት አቦ እንዲባል አለ የሚከበር በባህላችን ማለት ነው፣ መጋቢት 5 ቀን። ከዛ ወንድሞቼ ደግሞ አመት በዓል ለማክበር ሄደው ነበረ እና እዛው ጎዘመድ ጋር እንደሆኑ ዘመርጋን ልትጫወት ነሪ ነው። ያው ድንገት አሉበት ቦታ ላይ ነው ሰላካያ ተኩስ ሁለቱን ወንድሞቼን ያው ሬሳቸውንም አግኝቼ መቅበርና አይናቸውን የማየት እድልም አልቀናኝም።
የእናት ፓርቲ የህዝብ ግንኙነት ኃላፊ የአንድ ወዴ ዲቾ ቀበሌ ነዋሪዎች ሟቾቹን መጋቢት 8 ቀን 2016 ዓ.ም በክብር ለመቅበር ያቀረቡት ጥያቄ ተቀባይነት አለማግኘቱን አመልክተዋል።
ቀበሌው ነዋሪዎች መጋቢት 8 ቀን 2016 ዓ.ም ሟቾቹን በክብር ለመቅበር ያቀረቡት ጥያቄ ተቀባይነት ባለማግኘቱ ተቀረው አስክሬንም ሰባዊ ክብርን ባልተመልኩ በየተገደሉበት ስፍራ መቀበራቸውንም እንደዚሁ ከአካባቢ ነዋሪዎች ለመገንዘብ ችለናል።
ሌላዋ የሟች ወገን ደግሞ በስም ከተዘረዘሩት ሟቾች መካከል አንዱ ባለቤቴ ነው ይላሉ። ለደህንነታቸው ስለሚሰጉ ስማቸውን አየር ላይ እንዳናውል የጠየቁን እኒህ ወይዘሮ በትዳር ለዘጠኝ ዓመታት አብረዋቸው የኖሩትና የሁለት ልጆቻቸውን አባት የሆኑትን ባለቤታቸውን መቅበር እንዳልቻሉ ለአሜሪካ ድምጽ ተናግረዋል።
ወጥቶ ከቤቱ ሄደ። አመት በዓል ላይ ይዘው ቀረ። ያው ሞቱን ስንሰማ እናነሳለን ብለን አስከሬን ብንሄድ መከላከያ ላጠጋና ለኛ ይቀበሩም አይቀበሩም ምንም አላየንም።
በጉዳዩ ላይ ከመንግስት ኮሚኒኬሽን አገልግሎት ሚኒስትር አስተያየትና ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይሁንና በቅርቡ በመራዊ ከተማ በሰላማዊያን ሰዎች ላይ ያነጣጠረ ግድያ ተፈጽሟል ስለተባለው ክስ ለአሜሪካ ድምጽ ማብራሪያ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የመከላከያ ሰራዊትም ሆነ የመንግስት የጸጥታ ኃይሎች በአጠቃላይ እስካሁን ባለው የውጊያ ሂደት ሲቪሎችንና የሲቪል ተቋማትን ኢላማ ያደረገ ጥቃት አልፈጸመም ሲሉ ውንጀላውን ማስተባበላቸው ይታወሳል። በቅርቡ በወቅታዊ ሁኔታ ላይ ለመንግስታዊ የኢትዮጵያ ቴሌቪዥን ማብራሪያ የሰጡት የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በኦሮሚያም ሆነ በአማራ ክልሎች በንጹሐን ዜጎች ላይ ተፈጸሙ ከተባሉ ግድያዎች ጋር በተያያዘ በመከላከያ ሰራዊቱ ላይ የሚቀርቡ ውንጀላዎችን ተከላክለዋል።
የኦሮሚያ ህዝብም ያውቃል፣ የአማራ ህዝብም ያውቃል። ምን ዋጋ እኮ ለህዝባችን ነው። ቤተሰቦችም አሉ፣ ልጆችም አለን፣ አገር እንፈልጋለን። ህዝባችን ወደዛ እልቂት መግባት የለበትም፣ አገራችን መኖር አለባት ብለን ነው እየታገልን ያለን እንጂ ህዝብ ለመጨፍጨፍ አይደለም የምንታገለው። ህዝብ ለመጨፍጨፍ የሚያስችል ዶክትሪንም የለንም፣ ሞራልም የለንም።
የኢትዮጵያ ሰብአዊ መብቶች ኮሚሽን በተለያየ ጊዜ ባወጣቸው መግለጫዎች በአማራና በኦሮሚያ ክልሎች የቀጠሉ ግጭቶች በንጹሐን ዜጎች ላይ ጉዳት እያስከተሉ መሆናቸውን ጠቅሶ ግጭቶቹ ሰላማዊ እልባት እንዲበጅላቸው ተደጋጋሚ ጥሪ ማቅረቡ አይዘነጋም። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር ምስጋናውን ለቀደመው ዘገባ በእጅጉ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ ራዲዮ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። እኛ ባለንበት ዋሽንግተን ዲሲ ላይ አሁን ከቀኑ 8:32 ሆኗል። ኢትዮጵያ ላይ አሁን ከምሽቱ 3:32 ነው። እኛ ወዳለንበት ዩናይትድ ስቴትስ ወደሚመልሰን ዘገባ እናምራለን። ከሁለት ዓመታት በፊት ጀምሮ ከቬንዙዌላ እና ከሌሎች የላቲን አሜሪካ ሀገራት በመጡ ፍልሰተኞች የተጠለቀለቀችው የኒውዮርክ ከተማ ባለፈው አንድ ዓመት ደግሞ በሶስት እጥፍ ጭማሪ ያሳዩትን ከምዕራብ አፍሪካ የመጡትን ፍልሰተኞች በማስተናገድ ላይ ትገኛለች። አረን ራንን ከኒውዮርክ ከተማ የላከውን ዘገባ እንግዶ ወልዴ እንደሚከተለው ያሰማናል።
ሃርለም በተሰኘው የኒውዮርክ ክፍለ ከተማ ከምዕራብ አፍሪካ የመጡ ፍልሰተኞች የአገራቸውን ምግብ በሚያገኙበት አንድ ምግብ ቤት ተሰባስበዋል። ትንሿ ሴኔጋል ብለው የሚጠሯት ሰፈር አዲስ የመጡትን ፍልሰተኞች ሞቅ አድርጋ በመቀበል ላይ ነች። ፍልሰተኞቹ እዚህ ለመድረስ በርካታ ወሮ በላ ቡድኖችንና አድካሚ ጉዞን አሳልፈዋል። ማማዱ አዲስ ከደረሱት ፍልሰተኞች አንዱ ነው።
ሴኔጋል አጁጌ ሴኔጋል ሞሮኮ
ከሴኔጋል ነው የመጣሁት። በሞሮኮ ስፔን፣ ኒካራጓ፣ ኤልሳልቫዶር እና ሜክሲኮ አድርጌ ነው የመጣሁት። በርካታ አዘዋዋሪዎች ገጥመውናል። ሽጉጥ ጭንቅላታችን ላይ ደቅነው ገንዘብ አምጡ ይሉናል። ገንዘብ ከሌለህ ሌሎች ያሉህን ነገሮች ሁሉ ይወስዳሉ። በጣም ከባድ ነበር።
ፍልሰተኞቹ አሜሪካ ከደረሱ በኋላ አስቸጋሪ የኑሮ ሁኔታ ገጥሟቸዋል። በአሜሪካ የጠበቁትን አላገኙም። ማማዱ ድራሜ የትውልደ ሴኔጋል አሜሪካውያን ማህበር ፕሬዚደንት ናቸው።
ሁሉም ወደ አሜሪካ ከመምጣቱ በፊት ይህን ሀገር የሚያስበው በቃ ካለ ችግር በተሻለ ሁኔታ እንደሚኖርበት አድርጎ ነው። እውነታው ግን እዚህ ከደረሱ በኋላ የሚገጥማቸው ከተጠበቁት የተለየ ሁኔታ ነው።
እነዚህ ፍልሰተኞች የሥራ ፈቃድ ለማግኘት ከ90 እስከ 150 ቀናት መጠበቅ አለባቸው። ይህም ብዙዎቹ ስለወደፊቱ ሕይወታቸው እርግጠኞች እንዳይሆኑ አድርጓል። ከሴኔጋል የመጣው አዲስ ፍልሰተኛ የሥራ ፈቃድ ጥበቃ ላይ በመሆኑ ስሙን መግለጽ አልፈለገም።
ችግራችን በተመለከተ ልንነግራቸው ነው እዚህ ያለ ነው። መስራት ነው የምንፈልገው። የሥራ ፈቃድ ማግኘት ነው የምንፈልገው። ያንን ካገኘን ወደ ምን ሄድበት እንሄዳለን?
የአሜሪካንን ጸጋ ለማግኘት ፍለጋ ላይ ያሉት እነዚህ አዲስ ፍልሰተኞች አሁን በአገሪቱ ያለው የፖለቲካ ሁኔታ አሳሳቢ ሆኖባቸዋል። በተለይም የቀድሞው ፕሬዚደንት ዶናልድ ትራምፕ በምረጡኝ ዘመቻቸው ወቅት ወደ አገሪቱ በሕገ ወጥ መንገድ የገቡ ፍልሰተኞችን በተመለከተ የሚያሰሙት ንግግር ያሳስባቸዋል። በድጋሚ የትውልደ ሴኔጋል አሜሪካውያን ማህበር ፕሬዚዳንቱ ማማዱ ድራሜ፣
አብዛኞቹ ፍልሰተኞች ትራምፕ የሚናገሩት ነገር ያሳስባቸዋል። በተለይም በጅምላ ከሀገር ስለማስወጣት የተናገሩት በጣም ያሳስባቸዋል። ፍልሰተኞች በአሜሪካ አሁን ያለውን የፖለቲካ ሁኔታ ያውቃሉ።
በክፍለ ግዛቱ የዲሞክራቲክ ፓርቲ የሴኔት አባል የሆኑት ኮርዴል ክሌር በኒውዮርክ የምዕራብ ሃርለምን ክፍለ ከተማ ይወክላሉ። እርሳቸው እንደሚሉት የፍልሰተኞች ጉዳይ የፓርቲዎች ጉዳይ አይደለም፣ የፌዴራል መንግስቱን እገዛም ይሻል።
በርካታ ፍልሰተኞች የገቡባቸው እንደ ኒውዮርክ ያሉ ክፍለ ግዛቶች ከፌዴራል መንግስቱ የገንዘብ ድጋፍ ማግኘት አለባቸው።
የምርጫው ወቅት እየተቃረበ እና የአዲሶቹ ፍልሰተኞች ሁኔታ የመገናኛ ብዙሃንን ትኩረት እየሳበ ባለበት ወቅት ለእነርሱ ዋናው አንገብጋቢ ጉዳይ በተለይም በሴኔጋላውያን ማህበረሰብ እገዛ የተሻለን ህይወት መኖር ነው።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምፅ ስርጭትን ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው ተሸጋግረናል። የሁለተኛው አጋማሽ የመጀመሪያው ዘገባ ወደ ትግራይ መቀለ ይወስደናል። በመቀለ ከተማ ካለፈው የካቲት ወር ጀምሮ የነዳጅ እጥረት በማጋጠሙ ተቸግረናል ሲሉ የአሽከርካሪዎች ለአሜሪካ ድምፅ ተናግረዋል። የከተማዋን የነዳጅ ማደያዎች ተዘዋውሮ የቃኘው የአሜሪካ ድምፁ ዘጋቢ አለም ፍሳ በወረፋ የተጨናነቁና ነዳጅ እንደሌላቸው በመግለጽ ስራ ያቆሙ ማደያዎች መኖራቸውን ተመልክተዋል። ዘገባውን በመቀጠል ያሰማናል።
በመቀለ ከተማ ካለፈው ወር 2016 ዓ.ም አንስቶ እንዳጋጠመ የተገለጸው የነዳጅ እጥረት ከሚታይባቸው የነዳጅ ማደያዎች በተሽከርካሪዎች ወረፋ የተጨናነቀው የእንዳጸባ አካባቢ የሞቢል ቁጥር 2 ነዳጅ ማደያ አንዱ ነው። በማደያው ተራቸው ሲጠባበቁ ካገኘናቸው መካከል የባጃጅ አሽከርካሪው ሳሙኤል ኪዳኔ በማደያው ተሰልፈው ማደሩን ገልጦ ስላጋጠመው ችግር ያስረዳል።
ያው ይሄ እኮ ቆይቷል፣ ግን ይሄ ወረፋው አሁን ትንሽ ነው ያለው። እስከ ዙሪያ ድረስ ይመጣል ነበረ። እስከ 300 ባጃጅ ይደርስ ነበረ። አሁን ግን ያው እዚህ ያው ሰው በቃ የሚሰራጥ ነው ተባታት ነው የሄደው እንጂ እስከ 300 ምናምን ይደርሳል ዙሪያ ምላሽ ማለት ነው። አሁን እኛ ደግሞ አማራጭ ስለሌለንም ነው እዚህ ቁጭ ያለነው ያለውን እንጂ ያው ሌላዎችን ጓደኞች እኮ ሄደዋል። እኛ አንድ ወር ምናምን አድርገን
በከተማዋ ተዘዋውረን እንደተመለከትነው ነዳጅ ያላቸው ማደያዎች በወረፋ ሲጨናነቁ፣ ነዳጅ የሌላቸው ደግሞ ተዘግተው እንደሚውሉ ታዝበናል። ሁሉም ማደያዎች በተመሳሳይ ጊዜ ነዳጅ እንደማያገኙ የገለጸልን የባጃጅ አሽከርካሪው ሳሙኤል ኪዳኔ ችግሩ በነዳጅ እጥረት ሳይሆን በስርጭቱ ክፍተት የተፈጠረ ሊሆን እንደሚችል አስረድተዋል።
ውጭ ደግሞ አጥተን አናቅም፣ በጀሪካን ምናምን አጥተን ጭራሽ አናቅም። ስለ ዋጋው የምንፈረም ወረፋ ምን ይዘው እዚህ እንጂ ውጪ ብላክ አጥተን አናቅም። እስካሁን ብታዩ በከተማ ውስጥ በየመንገዱ ክስከ ላጭ ከላጭ ክስከ ከተማ ከከተማ ክስከ አዳሐም ይባል ክስከዛ በዛ ደግሞ ክስከ ሰባ ካሬ እየመንገዱ አለ። በተለይ እዚህ ብታየው ያው ጀሪካን ሞልቶ የሚሄዱን አሉ።
በገበያ ላይ በጀሪካን እየተሸጠ የሚገኘው ነዳጅ አስመልክተን ለሚቀርበው ቅሬታ የጠየቅናቸው የሞቢል ቁጥር 2 ነዳጅ ማደያ ስራ አስኪያጅ አቶ ኪሮስ አባይ ግን ችግሩ በነዳጅ ስርጭት ላይ እንደሆነ ባቀረበው የሳሙኤል ኪዳን አስተያየት አይስማሙም።
የተወሰነ ጥናት አድርጌ መኪናዎች ስራችን ብሎ በነዳጅ ሽያጭ በቤንዚን ሽያጭ የሚንቀሳቀሱ አሉ። ሞተር ሳይክል በዚህ ምክንያት የሚንቀሳቀሱ አሉ። ስለዚህ ይሄ ደግሞ ለሚመለከተው አካል እኛ ሪፖርት አድርገናል። እሱም እያጠና ነው መፍትሄ ሊያደርግ
አቶ ኪራስ በመቀሌ ከተማ ያጋጠመው የቤንዚን እጥረት እንጂ ናፍጣ ግን መኖሩ አክለው ይገልጻሉ።
እኛ አቋርጠን አናውቅም። ጠቅላላ ከሁለት ሳምንት በላይ በእኛ ብቻ ሸፍነን ቆይተናል። በቤንዚን ላይ ግን እጥረት አለ። ከየካቲት ወር ጀምሮ ነው ይሄ እጥረት የተከሰተው። ምክንያቱ የሚሉት ለምሳሌ አንድ መኪና ለመጫን ትእዛዝ ስትሰጥ ለመጫን ሲገባ ወደ 12 ቀን 13 ቀን ይጨርሳል። ይሄ ፊት ግን በአምስተኛ ቀን በአራተኛ ቀን ይወጣ ነበር።
በየመንገዱ ነዳጅ በጀሪካን ሲሸጡ ያገኘናቸው ግለሰቦች ለማነጋገር ብንሞክሩም መረጃ ለመስጠት ፈቃደኞች እንዳልሆኑ ገልጸሉናል። የመቀሌ ከተማ ትራንስፖርትና አስተዳደር ጽሕፈት ቤት ኃላፊ ወይዘሮ ሀያት ከድር በነዳጅ ማደያዎች ላይ ስለሚታየው የተጨናነቀ የአሽከርካሪዎች ወረፋ ለአሜሪካ ድምፅ በሰጡት አስተያየት ተከታይን ብለዋል።
የህዝብ ግልጋሎት የሚውሉ መኪኖች ድጎማ አላቸው። ድጎማ ሊሚት ናት። ይህን ያህል በቀን ትቀዳለች፣ ከዚህ ይህን ያህል ድጎማ አላት ተብላ ነው የምትቀመጠው። ከዛ ውጭ ግን ማለት እጥረት ካላቸውም መገደብ ይችላሉ። ነጻም ከሆነ እንግዲህ ይሄ የንግድና የማደያው ቁጥጥር ነው የሚሆነው እንጂ በእኛ በኩል መቆጣጠር አይቻልም። እኛ መቆጣጠር የምንችለው ያቺ ሊሚቴሽን ያላት የድጎማዋ ብቻ፣ ድጎማዋ ስንት ናት፣ ከስንት ስንት ድጎማ አለው የሚለውን ነው ብቻ እኛ የሚደርሰን እንጂ ያንን የንግድ የራሱና የማደያው ቁጥጥር ነው መሆን ያለበት። እጥረትም ካለ ይህን ያህል ነው በቀን መቀዳት ያለበት ተብሎ መገደብ አለበት።
ኃላፊዋ አያይዘውም የነዳጅ ማደያዎች በአሽከርካሪዎች ወረፋ መጨናነቃቸው በህዝብ ትራንስፖርት ላይ ችግር እየፈጠሩ እንደሚገኙ ተነግረዋል።
በዘገየበት ሰዓት ይቋረጥ ይሆናል በሚል ስጋት ደግሞ ብዙ ወረፋ አለ። ብዙ ወረፋ ስለሚስተናገድ በተለይ ለህዝብ አገልግሎት የሚውሉ የታክሲ እና አገር አቋራጭ የሚሆን የሌላም የትራንስፖርት እጥረት ያጋጥማል። በዛ ምክንያት እዛ ወረፋ ላይ ነው የሚውሉት አብዛኛው ጊዜ። በተለይ ደግሞ የከተማው ሌሎቹ ሌላ ቦታ ሊሞሉ ስለሚችሉ እዚህ አካባቢ ያሉትን ግን እዚህ ብቻ ስለሚሞሉ የእነሱ ወረፋ ስለሚበዛባቸው ለህዝብ ግልጋሎት በጣም ያስቸግራል። አስቸጋሪ ሆኖብን ያለው እሱ ነው። ወረፋ ላይ መዋል አለ። ወረፋ ላይ ከዋሉ ደግሞ ህዝቡ አገልግሎት አያገኝም።
የነዳጅ አሽከርካሪው ሳሙኤል ኪራኔ ካለፈው የካቲት ወር ጀምሮ በነዳጅ ፍለጋና ወረፋ የሚያጥፋው ጊዜ በስራው ላይ ጫና እያሳደረበት እንደሆነም አመልክተዋል።
እኔ በፍላይ ወጣት ነኝ፣ 28 እድሜ ነኝ። በዚህ እድሜ ደግሞ ብዙ ሊሰራና ብዙ እንዲቀሳቀስ ነው የሚፈልገው። አብዛኛው በሁለት ቀን ሳይሆን በአንድ ሰዓት ምን እንደሚያጋጥመኝ እኔ ብዙ ክሰራለኝ። ምክንያቱም እንዴት ያው ቤት ክራይ ብታየው ብዙ ነው። በዛ ደግሞ ያው አባቴና እናቴ ከእኔ ተጠዋዋሪ ናቸው። እኔን የሚያግዛቸውን እኔ የሚደግፋቸው ከእንደሱ የሚደግፉኝ አይደለም።
በጉዳይ ላይ ከመቀለ ከተማ የንግድ ጽሕፈት ቤት ተጨማሪ መረጃና ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ዓለም ፍስሐ መቀለ።
ዓለም ፍስሐን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ መጪው የዩናይትድ ስቴትስ ምርጫና የሐሰተኛ መረጃ ስርጭትን ችግር ይዳስሳል። አሜሪካውያን መራጮች መጪውን ፕሬዚደንታዊ ምርጫ ለማደናቀፍ በውጭ አካላት የሚሰራጩ የሐሰት መረጃዎችን ነቅተው መከታተል እንዳለባቸው ተንታኞች እየተናገሩ ይገኛሉ። የቪኦኤዋ ቬሮኒካ ባልድራስ ኢግሌሲያስ ችግሩና መንግስታዊ ተቋማት እንዲሁም ግብረሰናይ ድርጅቶች የያዙትን ጥረት ያካተተ ዘገባ ከቨርጂኒያ ፋልስ ቸርች አድርሳናለች። ቆንጅታዬ ታሰማናለች።
የዩናይትድ ስቴትስ የደህንነት ባለስልጣናት በመጪው ህዳር የሚካሄደው ፕሬዝደንታዊ ምርጫ ከሚያደናቅፉ የውጭ ጣልቃ ገብ አድራጎቶች ለመጠበቅ ያለ እረፍት እየሰሩ ነው። ተንታኞች እንደሚሉት ግን የተሳሳቱና ሆን ብለው የሚሰራጩ የሐሰት መረጃዎችን የማዛመቱ ስራ ምርጫውን ለማደናቀፍ ከወዲሁ እየተካሄደ ነው። ሾን ማይነር ሬከርድድ ፊውቸር የተባለ የግል የደህንነት ኩባንያ የደህንነት ስጋቶች ጉዳይ ከፍተኛ ተንታኝ ናቸው። እንዲህ ሲሉ ያስረዳሉ።
መከፋፈሉን ለማባባስ ህዝቡ በዲሞክራሲያዊ ተቋማት ላይ ያሉ አመኔታ እንዲሸረሸር ለማድረግ እየሞከሩ ነው። ይህን ዓላማቸውን ለማሳካት በማህበራዊ መገናኛዎች ላይ የዲሞክራሲያዊ ስርዓታችንን የሚፈታተን መረጃ በማሰራጨት ይጠቀማሉ።
ለምሳሌ አንድ የውጭ አካል አንዱን የምርጫ ተፎካካሪ ለሱ ጂኦፖለቲካዊ ጉዳይ የሚጠቅም ካልመሰለው ያንን እጩ ተፎካካሪ የሚጎዳ መረጃ ያሰራጭበታል።
የሐሰት መረጃ የሚያዛምቱት አካላት አዳዲሶቹን ቴክኖሎጂዎች ሊጠቀሙባቸው እንደሚችሉ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የደህንነት ኮሚቴ ሊቀመንበሩ ዲሞክራቱ ሴኔተር ማርክ ዋርነር በቅርቡ በአንድ የምስክር ቃል ሰሚ ሸንጎ ላይ አስጠንቅቀው ነበር።
We have the whole new advent of artificial intelligence. AI brings at a scale.
አሁን ደግሞ ሰው ሰራሽ ሊቀር መጥቷል። በኤአይ በመጠቀም የሐሰት መረጃዎችን በፍጥነትና በስፋት ለማሰራጨት ይቻላል። እኛም የችግር እንዳልተወገደ አሜሪካውያንን ለማስተማር በሁለቱም ፓርቲዎች ትብብር የበለጠ ስራ መስራት ይኖርብናል።
ቪኦኤ ያነጋገራቸው አሜሪካውያን መራጮችም የተደቀነውን ስጋት እንደሚያውቁ፣ ነገር ግን በተለይ በማህበራዊ መገናኛዎች ላይ የሚወጣው መረጃ ውነት ይሁን ውሸት ለመለየት አስቸጋሪ እንደሆነ ይናገራሉ። ኬለን ዌዘርስ የቨርጂኒያ ነዋሪ ናቸው።
በሰው ሰራሽ ልቀት በኤአይ ሶፍትዌር ተጠቅመው አንድ ሰው የተናገረውን በደንብ አድርገው ቀይረው ሊያቀርቡት ይችላሉ።
ሺላ ደቦኒስ በበኩላቸው
It's very difficult because oftentimes
በጣም አስቸጋሪ ነው። ምክንያቱም ብዙ ጊዜ የሚሰሙት ሰዎች አንዱ የማህበራዊ መገናኛ መድረክ ላይ የቀረበላቸውን ዝም ብለው የሚቀበሉ እንጂ አርቀው ያሰቡ የሚያዳምጡ የምንላቸው አይነት አይደሉም።
ታዲያ ይህንን ችግር እንዴት ማስወገድ ይቻላል? መራጮች የተለያየ አስተያየት ነው ያላቸው። የዋሽንግተኑ ነዋሪ ጆ ጆድ እንዲህ ብለዋል።
I think that there needs to be an independent party involved.
እኔ እንደምስለኝ መረጃው እውነቱን ሐሰት የሚያጣራ ነጻ አካል ያስፈልጋል። አለዚያ እነዚህ ሰዎች ወይም እነዚህ መገናኛ መድረኮች የሚነግሩንን እውነት ነው ብለን ከመቀበል ሌላ ምርጫ አይኖረንም።
ቶማስ ሌላው ለቪኦኤ ሐሳባቸውን ያካፈሉ መራጭ ናቸው።
I'm not sure anything can be done about it without really heavily censoring.
ኢንተርኔትና የመሳሰለው ላይ ጥብቅ ቁጥጥር ካልተደረገ ምንም ማድረግ የሚቻል አይመስለኝም። ስለዚህ ራሱን በትክክል በመረጃ ያስተጠቀ መራጭ መሆን የያንዳንዱ ሰው ኃላፊነትም ይመስለኛል።
መራጮች የተሳሳቱ መረጃዎችንም ሆን ተብለው የሚሰራጩ የሐሰት መረጃዎችንም እንዲታገሉ ለማስቻል ጥረት እየተደረገ ነው። የዩናይትድ ስቴትስ የሳይበር ሴኩሪቲ እና የመሰረተ ልማቶች ደህንነት ተቋም ለቪኦኤ በላከው መግለጫ ስለ ዩናይትድ ስቴትስ ምርጫ ተአማኒ መረጃ ለማግኘት የሚቻልበት rumor versus reality አሉባልታ ወይስ እውነታ በሚል ርዕስ ድረገጽ እንዳዘጋጀ ተናግሯል። ለትርፍ የማይሰራው news literacy የተባለ ተቋም በበኩሉ መራጮች እውነተኛ ዜናን ከፈጠራ ወሬ ለመለየት እንዲችሉ የሚረዱ በርካታ ስራዎች እየሰራ መሆኑን አስታውቋል። ፒተር አዳምስ የዚህ ተቋም የምርምርና የእቅድ ምክትል ፕሬዝዳንት ናቸው እንዲህ ሲሉ አስረድተዋል።
The number one tactic of propagandists and other bad actors online who spread falsehoods and misleading information
ኢንተርኔት ላይ ፕሮፓጋንዳ የሚነዙ ሰዎች ሌሎችን መጥፎ አድራጎት የሚፈጽሙ አካላት የሰዎችን ቀልብ ለመሳብ የሚጠቀሙበት ዋና ዘዴ የውሸት ወሬና አሳሳች መረጃ ማሰራጨት ነው። ስለዚህ በጣም ከልክ ያለፈ የሚያስደነግጥ ነገር ስታዩ መፍራት ነው። ቆም ብላችሁ የነገር እውነት ለመሆኑ ምን ተጨባጭ ማስረጃ አለ ብሎ መጠየቅ ይጠቅማል።
ስለ ሐሰት መረጃዎች ስርጭት ጉዳይ በዩናይትድ ስቴትስ ምክር ቤት ቀርበው ማብራሪያ ከሰጡት ከፍተኛ የዩናይትድ ስቴትስ ባለስልጣናት መካከል አንዱ የፌደራል ምርመራ ቢሮ ዳይሬክተሩ ክሪስቶፈር ሬይ ናቸው። መጪውን ምርጫ ለማደናቀፍ የሚሰራጩ የተሳሳቱ መረጃዎችንም ሆን ተብለው የሚዛመቱ የሐሰት መረጃዎችን ለመዋጋት መራጮች በይበልጥ እውነቱን ከሐሰቱ ነቅሰው እየለዩ መቀበል ይኖርባቸዋል ብለዋል። ከዚህ ጋር መንግስታዊና የግሉ ዘርፍ በበለጠ ትብብር መስራት እንዳለባቸውም አሳስበዋል።
ቆንጅታዬን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምፅ የሚተላለፍላችሁ የረቡዕ ምሽት ስርጭት ይቀጥላል። በዩናይትድ ስቴትስ ዋሽንግተን ግዛት ኪንግ ካውንቲ የፌዴራል ዌይ ከተማን ከጎርጎሳውያኑ 2014 ዓ.ም አንስተው በምክር ቤት አባልነት በማገልገል ላይ የሚገኙት ወይዘሮ ሊዲያ ሰፋ ዳውሰን ከሰሞኑ ሲያደርጉት የነበረውን የምረጡ እንቅስቃሴያቸውን በአሸናፊነት አጠናቀዋል። የሶስት ወንድ ልጆች እናት የሆኑት ወይዘሮ ሊዲያ ልጆቻቸውን ለቁም ነገር ካበቁ በኋላ ፊታቸውን ወደ አስተዳደር ስራ ማዞራቸውን ይገልጻሉ። በዋናነትም ስደተኛው ማህበረሰብ ውክልና እንዲኖረው በዩናይትድ ስቴትስ ውሳኔ ሰጪነት ላይ ያገባኛል ስሜት ማዳበር እንዳለበትም ይመክራሉ። ከኤደን ገረሙ ጋር አጭር ቆይታ አድርገዋል። ዘገባው በመቀጠል ይሰማል።
ዋሽንግተን ግዛት የፌዴራል ወይ ሲያትል ከተማ የምክር ቤት አባል በመሆን ላለፈው 10 ዓመት በማገልገል ላይ የቆዩት ወይዘሮ ሊዲያ አሰፋ ዳውሰን ለቀጣይ የስራ ዘመን ሲያደርጉት የነበረውን የምረጡኝ ቅስቀሳ በአሸናፊነት አጠናቀዋል። የሶስት ወንድ ልጆች እናት የሆኑት ወይዘሮ ሊዲያ ፖለቲካ እኔን አገኘኝ እንጂ እኔ አላገኘሁትም ይላሉ። በዋናነትም ማህበራዊ አገልግሎት በሚሰጡበት ተቋም ውስጥ ሳሉ የስራ ሁኔታቸው የማህበረሰቡን ተግዳሮትና የምክር ቤቱን የመወሰን አቅም በቅርብ እንዲረዱ እንዳገዛቸውና ይህም የለውጡ አካል ለመሆን እንዲሹ እንዳደረጋቸው ይናገራሉ።
መጀመሪያ ስራ መስራት ስጀምር ለሲታክ ለሚባል ከተማ ነበር የምሰራው እና የሆነ ፕሮግራም ማኔጀር ሆኜ እዛ እየሰራሁ ሳለው ዲሬክትሊ የምሰራው ከካውንስል መንበሮች ወይ ከምክር ቤት አገልጋዮች ስር ነበር ማለት ነው እና ስራቸውን ሳይ ያላቸውን ስልጣን በተለይ ማለትም በከተማቸው ውስጥ ላይ ለሚደረገው ነገር ሁሉ ፖሊሲ የሚያወጡት እነሱ ናቸው፣ አመራሩን የሚያደርጉት ሁሉ እነሱ ናቸው እና በጣም ይገርመኝ ነበር። እንደዛ አይነት ቦታ እንዳለም ወይም እንደዛ አይነት ስራ እንዳለ አላቅም ነበር እና ሳያቸው ስሰማቸው፣ አንዳንድ ጊዜ ደግሞ እኔ የማልስማማበት ነገር እኔ በሆን የማላደርገው ነገር እና ወይ ደግሞ እኔ በሆን አንዳንድ እኔ የምረዳው ነገር እነሱ የማይረዱት ነገር አለ። በብዛት የነበሩት የዛን ጊዜ ነጮች ወንዶች ሽማግሌዎች፣ ከተማቸው ምን ያህል እንደተቀየረ ምን ያህል ኢሚግራንት እንዳለን አያውቁም ነበር፣ አይገባቸውምም፣ ያንን የማያስቡም ንግግራቸው ውስጥ የነበረው እና እድል ባገኝ ይሄን አደርጋለሁ ነበረ። ግን በዛ ወቅት ልጆችም ነበሩ፣ ህፃናት ልጆች እና አድገው ሲጨርሱ እና ከነሱ ያንን ሬስፖንስብሊቲ ሲያልቅብኝ ይህንን ነገር ማድረግ ፈልጋለሁ ብዬ እንግዲህ የጀመርኩት ጉዞ ነው።
በኦሮሚያ ክልል ወለጋ ውስጥ የተወለዱት ወይዘሮ ሊዲያ የልጅነት ህይወታቸው ቀላል አልነበረም። ገና የሶስት ወር ጨቅላ ሳሉ በደረሰባቸው የእሳት አደጋ የእግር ጉዳተኛ መሆናቸው ሳያንስ ቤተሰቦቻቸው ሆስፒታል ውስጥ ጥለዋቸው በመሄዳቸው ወላጅ አልባ ሆነው ለማደግ ተገደዋል። በዚህ የተነሳም በግብረሰናይ ተቋም ድጋፍ በማደግ እድሜያቸው 18 ሲደርስ ዩናይትድ ስቴትስ ሊመጡ ችለዋል። ወይዘሮ ሊዲያ ታዲያ ከዚህ የህይወት ልምዳቸው የወሰዱት ሰዎችን ማገልገል እንደሆነ ይናገራሉ።
ሁልጊዜ ሰርቪስ ላይ መሆን እፈልጋለሁ፣ ማለት ማገልገል በተቻለ ይመጣል። አሁንም ቢሆን እዚህ በካውንስል ብቻ ሳይሆን በኢትዮጵያን ኮሚኒቲ በጣም አገለግላለሁ እና ይሄ መጣውም እና ለልጆቼ ምሳሌ እና እንፈልጋለሁ። ሰባት ነን፣ ከሜሩ ጋር ስምንት ነን ማለት ነው እና ያው እኛ ባልነው ነው ሁሉ ነገር የሚጸድቀው አይደለም። ሜሩ ለእኛ ያቀርባል፣ ከዛ በኋላ እኛ ተስማምተንበት እናደርጋለን። ሶ 10 ዓመቴ ነው አሁን እንደ ዩሮፒያን አቆጣጠር 2014 የምኖርበት ከተማ ደግሞ ከመቶ ሺህ በላይ ነው ሬዚደንት ነዋሪዎች ያሉን። ምን ያስፈልገናል? ምንድን ነው በጣም ለእኛ ኮሚኒቲ ችግር የሆነውና ሆኖ የምናየው? አንደኛ ሆምለስነስ እሱና፣ ሁለተኛው ደግሞ በጣም አስቸጋሪ የሆነው ደግሞ በተለይ በወጣቶቻችን መካከል የመንታል ሄልዝ እና ድረግ ዩስ ወይም ደግሞ አቢዩስ እና እሱን እና ሁሉም ተጣምሮ በጣም ትልቅ ችግር ላይ ነው ያለን።
እንደ አንዲት አካል ጉዳተኛ ጥቁር ስደተኛ ሴት እና የልጆች እናት ነገሮች ሲያበግሯቸው በዩናይትድ ስቴትስ ውስጥ ከፍተኛ አመራር ደረጃ ላይ መድረስ የቻሉት ወይዘሮ ሊዲያ ስደተኛው ማህበረሰብ በተለይም ኢትዮ ኤርትራውያን ይቻላል ብለው እንዲያስቡ ይመክራሉ።
አመለካከታችን የተለየ ነው፣ በጣም እናካብደዋለን ያንን ፖዚሽን እና አሁን እኔን አግኝተው እንዴ ሊዲያ እንደዚህ ነው የምታደርገው በሚባልበት ጊዜ በጣም ልነግራቸው ምክል ማንም ሊያደርገው የሚችለው ነገር ነው እና ኢንካሬጅ ማድረግ ፈልጋለሁ። ግን አሁን ወደ ስድስት እንሆናለን በምርጫ ላይ ያለ ነው በፖዚሽን እና የኔ አስተሳሰብ እና ደ ሎንግስት ሰርቪንግ እኔ ነኝ እና ያ ሊሆን የቻለው ብዬ የማምነው ምንድን ነው ቅድም እንዳልኩሽ በአርአያነት አንድ ሰው ሲያደርገው ሌላውን ሰው ለካሄድ ይቻላል ብሎ መግባት ይችላል። እኔ ሰውን በጣም እንከርጅ የማደርገው ምንድን ነው ኮሚኒቲያችን እዚህ እስከኖርን ድረስ መሳተፍ ያለብን ይመስለኛል። በተቻለው መስመር፣ በተቻለው አንጻር፣ በተቻለው ሁኔታ እና ያንን እስካደረግን አንደኛ ድምፃችንም ይሰማል፣ ሁለተኛ ደግሞ ለውጥ ልናመጣ እንደምንችል እናውቃለን። ብዙ ጊዜ የኛ ህዝብ ችግሩ ምንድነው? ሌት ተቀን ይሰራል፣ ትምህርት ይማራል፣ ገንዘብ ለሰው ይልካል፣ ስለዚህ ልጅ ያሳድጋል። ያንን ሁሉ ስታጠራቅም ጊዜም አይኖርሽም እና እሱም በጣም እረዳዋለሁ።
የዩናይትድ ስቴትስ የፖለቲካ ስርዓት በሰለጠነ የፖለቲካ ንግግር፣ ውይይትና ሰጥቶ መቀበል ላይ የተቃኘ መሆኑን የሚናገሩት ወይዘሮ ሊዲያ በምረጡኝ ቅስቀሳ ወቅት በገንዘብ፣ በእውቀት፣ በጊዜና በሞራል ድጋፍ የሚያደርጉ ባለሙያዎችን፣ በጎ ፈቃደኞችን ማስተባበር በራሱ ከባድ መሆኑንም አልሸሸጉም። ለመጀመሪያ ጊዜ ወደ ስልጣን ሲመጡ ሰው ተክተው ቦታውን ቢይዙም ከ26 ሰዎች ጋር መወዳደራቸውን በመግለጽ አሸናፊ ያደረጋቸውን የቅስቀሳ ንግግር እንዲህ ያስታውሱታል።
አንድ ሰው ፖዚሽኑን ለቀቀ፣ አችልም ሜየር ሆኖ ተመረጠ። ስለዚህ ባዶ ክፍት የሆነ ቦታና ምርጫ ባልሆነ ጊዜ ሲሆን ትተኪያለች ማለት ነው። ከሌሎች ጋር ተወዳድር ከአንድ ከ23 ሰዎች ጋር ተወዳድር ነው የቀረብኩት እና ያንን ውድድር አሸነፌ ነው እና የዛን ጊዜም የኔ ንግግር ምን ነበረ እንዳልሹ፣ የሶስት ጥቁሮች እናት ነኝ። ጥቁርነት ደግሞ በጣም ከባድ እየሆነ የነበረበት በግልጽ ያየንበት ጊዜም ነበር ያ ሁኔታ እና የሶስት ጥቁሮች እናት ምንጊዜም ስለነሱ ማስብና መፈራ ሰው እንደሆንኩ፣ ሁለተኛ ደግሞ ትምህርት ምን ያህል ጠቃሚ እንደሆነ እና ልጆችን ጊዜ ፎከስ የማደርገው መማር እንዳለባቸው ነበረ። ማለት እውነት ኮሌጅ ለሁሉም ሰው ነው ማለት አይደለም፣ ሃይስኩል ጨርሸሽ ኮሌጅ፣ አለበለዚያ ብዙ ኦፖርቹኒቲ እንደሌለች ነበር የሚቀርበው እና ያ ነገር መቀየር እንዳለበት ፈልግ ነበር። አላማ ይሱ ነበር። ሶስተኛው ደግሞ እንዳልሽው ሬፕሬዘንቴሽን የለም። እዛ ማየ የነበሩ በሙሉ ነጮች ናቸው። ሴቶችም ነበሩ፣ ግን ጥቁር ሰው አልነበረም ወይም ምንም አይነት ኢሚግራንት የሆነ ግን እኔ የምኖርበት ኮሚኒቲ በጣም ከመቶ አንድ በላይ ቋንቋዎች የሚነገሩበት ኮሚኒቲ ነው እና እንዴት ነው ሬፕሬዘንቴሽን የለም? በዛ ቀርቤ ነው እንትን ያሸነፍኩት። ከዛ በኋላ ግን ሶስት ምርጫ ላይ ቀርብ ያለው አንድ ጊዜ ካለምንም ተቀናቃኝ ማለት ነው እና ስለዚህ ይመስለኛል ወይ እንግዲህ ሰው ስራዬን ተቀብሎታል ማለት ነው፣ አመራሬን ተቀብሎታል ማለት ነው የሚወዳደርሽ ሰው ከሌለ።
ወይዘሮ ሊዲያ ከዚህ ቀደም አንድ ጊዜ ለከንቲባነት ተወዳድረው 53-47 በሆነ ድምፅ ተሸንፈዋል። ይሁን እንጂ ይህ ሁኔታ በቀጣይ እድሉ እንዳለኝ አመላከተኝ እንጂ አላዳከመኝም ይላሉ። እንዲያም ሆኖ ከከተማ ከንቲባነት ከፍ ያለ የስልጣን እርከንን ግን አይሹትም።
ኮንግረስ እና ሰነት ምን ይሆናል? ከኮሚኒቲሽ እየራቅሽ ትሄጃለሽ። እየራቅሽ ስትሄጂ ማገልገል የምትፈልጊውን ሰው እንደምትፈልጊው አታገለጊም፣ እንደምትፈልጊው አታገኛቸውም። እኔ ዲሲ መጥቶ እንትን ሄዶ ያንን ማድረግ ያርቀኛል ከሰው ብዬ አምናለሁ። ስለዚህ ከካውንቲ በላይ ለማለፍ አትስ ፖይንት ሀሳቢ ለኝ ለወደፊት ሀሳቢ ከቀየር ይቻላል፣ ግን አሁን ባለውበት እምነቴን አስተሳሰበ ይሄ ነው።
ወይዘሮ ሊዲያ ዓለም አቀፉን የሴቶች ወር በማስመልከትም እንዲህ ብለዋል።
አይ ቲንክ ይሄ ደግሞ የሴቶች ወር ሴሌብሬሽን ወር ስለሆነ እኔ ይህን የሚያዳምጡ ያሉት የትም ሀገር ቢሆን የትም ሁኔታ ላይ ቢሆን ማድረግ የሚፈልጉትን ማድረግ እንደሚችሉ፣ ሴቶች ባይኖሩ ማንም እዚህ ዓለም ላይ አይኖርም ነበር። ስለዚህ መሰረታዊ እንትኑ ያለ እኛ ሆነን ሴቶች ነን ሁሉን ነገር የምናደርግ። በየተሰማሩበት ደግሞ ሴቶች በጣም ብዙዎች ናቸው፣ ያደርጉታል፣ ያካሄዱታል አይደለ? ስለዚህ እኔ በዓለም ላይ የትም ይህን የምታዳምጡ እህቶቼ ማድረግ የምትፈልጉትን ፕሊስ አድርጉ። በተለይ ደግሞ ለማገልገል በምትቀርቡበት ጊዜ አያስፈራም። እኔ ብዙ ጊዜ ሰው እንደዛ ያስባል ብዬ አምናለሁ እና የሚደረግ ነው የሚቻል ነው። ኦፍኮርስ በተለያየ ሀገር በተለይ አመራሩን ስለማላቅ ማቅለልም አልፈልግም ሁኔታውን፣ ግን ማድረግ እንችላለን። እኛ ደግሞ በቀረብንበትና በተሰማራንበት መስመሮች በሙሉ ጥሩ ስራ እያካሄዱ ነው ሴቶች።
በዋሽንግተን ግዛት የፌዴራል ወይ ሲያትል ከተማ የምክር ቤት አባል ወይዘሮ ሊዲያ አሰፋ ዳውስን ከምክር ቤት አባልነታቸው በተጨማሪም በኪንግ ካውኒ የቤቶች አስተዳደር በማህበራዊ አገልግሎት ስራቸውን የቀጠሉ ሲሆን በተጨማሪም በከተማው የኢትዮጵያ ማህበረሰብ ውስጥም ንቁ ተሳታፊ መሆናቸውን ገልጸዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ አብራኝ የቆየችው ደግሞ ብርሃን ኃይሉ ናት። መልካም ምሽት ይሁንላችሁ።